ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለመጪዎቹ 5 ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አደረጉ።
ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
ከቃለ መሐላ ስነ ስርዓቱ የተወሰደ ነው የሰማችሁት።
ምንም የተለየ ነገር አላየሁበትም። ያው 100%ን በሚያረጋግጥ ሁኔታ ከትናንትና ጀምሮ የነበረው ስብሰባ ሲሆን እንኳን በሚሆን መልኩ የኢትዮጵያን ሕዝብ የመንግስትነት ክብር በሚመጥን ደረጃ እንዳልተካሄደ ኢህአዴግ ፈጽሞ አርጅቶና አቅመቢሱ ነው ያየሁበት ነገር ነው። በአጠቃላይ
የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነት ከሰጡት ምላሽ የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ለሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮች አሉን። ከዛሬ ማክሰኞ መስከረም 25 2008 ዓ.ም ስርጭታችን ጋር አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደ ከአቀራመሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ሊና ስሪምኮስ ጋር ሆነን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ለመጪዎቹ 5 ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አድርገዋል። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና በምክትል ጠቅላይ ሚኒስትር ማዕረግ የተለያዩ ዘርፎችን የሚመሩት ዶክተር ደብረጽዮን ገብረ ሚካኤልና ወይዘሮ አስቴር ማሞ በያዟቸው ኃላፊነቶች እንዲቀጥሉ ተወስኗል። ከተሾሙት 26 የካቢኔ ሚኒስትሮች አብዛኞቹም በየነበሩበት የሚቀጥሉ ናቸው። በሌሎች ተሿሚዎች ከተተኩት ሚኒስትሮች መካከል ረዘም ላሉ ዓመታት በገንዘብና የምጣኔ ሀብት ልማት ሚኒስትርነት ያገለገሉት አቶ ሱፊያን አህመድ ይገኙበታል። ዝርዝር ዘገባ አለን።
የየመን መንግስት መቀመጫ በሆኑና በሳውዲ አረቢያ የሚመራው ጥምረት ይዞታ በሆኑ የአደን ከተማ አካባቢዎች ላይ ዛሬ ለተፈጸሙት ጥቃቶች እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት ወሰደ። በጥቃቱ 15 ወታደሮች መገደላቸውን የጥምረቱ አባል የሆነው የተባበሩት አረብ ኤሚሬቶች መንግስት አስታውቋል። ከተገደሉት መካከል የየመን ወታደሮችና የጥምረቱ አጋሮቻቸው እንደሚገኙበትም ተገልጠዋል። አይሲል በኢንተርኔት ባሰራጨው መረጃ 4 የአጥፍቶ ጠፊ ጥቃቶችን በኢላማዎቹ ላይ ማድረሱን አመልክቷል። ይሁን እንጂ የመንግስቱ ባለስልጣናት የሚናገሩት ጥቃቱን ያደረሱት በኢራን የሚደገፉ ሺያዎቹ ሁቲ አማጽያን መሆናቸውን ነው። በሌላ ዘገባ በፕሬዚዳንት አብዱራቡ መንሱር ሀዲ የሚመራው የየመን መንግስት ከሳውዲ አረቢያ ስደቱ ከተመለሰ በኋላ ያረፈበትና ስራውንም እያከናወነ ያለበት አንድ ሆቴል ዛሬ በሮኬት መደብደቡ ተገልጧል። አደን ከተማ ውስጥ በሚገኘው በዚህ ሆቴል ላይ በተፈጸመው ጥቃት የደረሰ ጉዳት ይኑር አይኑር ገና በውል ባይታወቅም ባለስልጣናቱ ግን አለመጉዳታቸውን የየመን ባለስልጣናትን የጠቀሰ አንድ የሮይተርስ ዘገባ ይናገራል።
የሱዳን ፕሬዚደንት ሐሰን ኦማር አልበሽር ባለፈው ሰኔ ደቡብ አፍሪካ በነበሩበት ወቅት በዓለም አቀፉ የወንጀል ፍርድ ቤት ቀደም ሲል ወጥቶ በነበረ የእስር ማዘዣ መሠረት በቁጥጥር ስር እንዲውሉ አለመደረጉን የደቡብ አፍሪካ የውጭ ጉዳይ ሚኒስትር አጥብቀው እየተከራከሉ ነው። ዓለም አቀፉ የወንጀል ፍርድ ቤት አይሲሲ የደቡብ አፍሪካ መንግሥት በሽርን በቁጥጥር ስር ያለዋለበትን ምክንያት እንዲያስረዳ እስከ ትናንት መስከረም 24 2008 ዓ.ም ጊዜ ተሰጥቶት እንደነበረ ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። ትዝታ በላቸው ዝርዝሩን ታቀርበዋለች።
መንግስታቸው የሱዳን ፕሬዝደንት አልባሽርን ቁጥጥር ስር ያላዋለበትን ምክንያት ለማስረዳት የደቡብ አፍሪካ ውጭ ጉዳይ ሚኒስትር ዓለም አቀፍ ፍርድ ቤት ተጨማሪ ጊዜ እንዲሰጣቸው ጠይቀዋል። ከአይሲሲ በተጨማሪ የደቡብ አፍሪካ ፍርድ ቤት በወቅቱ አልባሽር እንዳይለቀቁ ትዕዛዝ ማሳለፉም የሚታወስ ነው። ውጭ ጉዳይ ሚኒስትር ማቲ ናኮአና ማሻባኔ በአይሲሲና በአብዛኞቹ የአፍሪካ አገሮች መካከል ያለውን ውጥረት የበለጠ በማክረር ዓለም አቀፉ ፍርድ ቤት ላይ የሰላ ሂስ ሰንዝረዋል። ፍርድ ቤቱ እየመረመራቸው ያሉ 9ኙም ወንጀል የተባሉ ጉዳዮች አፍሪካን የተመለከቱ ናቸው ብለዋል።
South Africa was unfortunately not afforded the opportunity to present legal arguments.
ደቡብ አፍሪካ በዚህ ጥሪ ላይ ህጋዊ ማብራሪያ ያለማቅረቧ ቅር ቢያሰኝም፣ ስለዚህ ህግ ጥሳለች የሚል ግምት አለ። እንዲያለውን አመለካከት ግን ደቡብ አፍሪካ እንደ አንድ ሉዓላዊት አገር መብቷ እንደ ተጣሳ አድርጋ ነው የምትመለከተው። ፍርድ ቤቱ ራሱ በጥሪ ደብዳቤው የሮማውን ህግ መንፈስ የጣሰ ነው።
የደቡብ አፍሪካ ባለስልጣናት የሱዳን ፕሬዝዳንት ኦማር ሐሰን አልባሽር እንደ አንድ የአፍሪካ ህብረት ልዑክ ጆሃንስበርግን ሲጎበኙ ዲፕሎማሲያዊ ከለላ አላቸው ነው የሚሉት። የዓለም አቀፉ ፍርድ ቤት አባላት የሆኑት ኬንያና ኮንጎም የሱዳን ፕሬዝዳንት አገሮቻቸውን በጎበኙ ወቅት ቁጥጥር ስር ሳያውሏቸው ቀርተዋል። ፕሬዝዳንት ባሽር በጆሃንስበርግ ከ48 ሰዓታት በላይ አልቆዩም። ከመገናኛ ብዙሃን እይታም ተሰውረው ነበር። አልባሽር የተከሰሱት እንደ አውሮፓ አቆጣጠር በ2009 ዓ ም ሲሆን ለረጅም ዓመታት በተካሄደውና 300 ሺህ በላይ ሰው ሕይወት የጠፋበት 2 ሚሊዮን ሰዎች የተፈናቀሉበት በዳርፉር ግጭት ሰብአዊ ፍጡር ላይ ፍጅት አስፈጽመዋል በሚል እንደሆነ ይታወሳል።
በቻድ የድንበር መስመሮች ላይ ዛሬ በተፈጸሙ ጥቃቶች 11 ወታደሮች መገደላቸውን ከቻድ ወታደራዊ ምንጮች የተገኘ ዘገባ ጠቆመ። ለጥቃቱ ቦኮ ሐራም የሚባለው ጽንፈኛ የሁከት ቡድን ተጠርጥሯል። በአካባቢው ጊዜ ከሌሊቱ 10 ሰዓት አዲስ አበባ ላይ ከጠዋቱ 1 ሰዓት ላይ መሆኑ ነው። በቻድ ሐይቅ ላይ በተጫሩት ግጭቶች ከቦኮ ሐራም ወገንም 17 ታጣቂዎች መገደላቸውን ምንጮቹ ገልጠዋል። ቻድ ቦኮ ሐራምን እየወጋ ላለው ናይጄሪያ፣ ኒጀርና ካሜሩንም ላሉበት የምዕራብ አፍሪካ ወታደራዊ ጥምረት መሪው ተሳትፎ እያደረገች መሆኗ ይታወቃል። ባለፈው ዓመት አጋማሽ አካባቢ የቻድ ኃይሎች በቦኮ ሐራም ላይ ባደረሷቸው ተከታታይ ጥቃቶችና በተቀናጠጧቸው ድሎች የናይጄሪያ ወታደሮች በቡድኑ ተነጥቀዋቸው የነበሩ በርካታ ይዞታቸውን አስመልሰዋል። ባለፉት 6 ዓመታት ውስጥ ቦኮ ሐራም በመላው ናይጄሪያ ባካሄዳቸው የሽብር ጥቃቶች ከአስር ሺህ በላይ ሰዎች ተገድለዋል። ቁጥሩ ከሁለት ሚሊዮን የሚበልጥ ሰውም ተፈናቅሏል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኮት ዲቯር ምርጫ እየተቃረበ ሲመጣ የፕሬዚደንት አላሳን ዋታራ መንግሥት ተቃዋሚዎችን በዘፈቀደ እየያዘ ማሰሩን እንዲያቆም አምነስቲ ኢንተርናሽናል የሚባለው የሰብአዊ መብቶች ተሟጋች ቡድን ጥሪ አስተላለፈ። የአምነስቲው መርማሪ ፍራንሷ ፓቱየል ለቪኦኤ እንደገለጹት መንግስቱ ብሔራዊ ጥምረት ለለውጥ ወይም በምህጻር ሲኤንሲ የሚባለው ተቃዋሚ ቡድን 60 አባላትን አስሯል። ሰዎቹ የተያዙት የሚስተር ዋታራን እጩነት የሕገ መንግሥቱ ችሎት ማጽደቁ አግባብ አይደለም ብለው ተቃውሞ ባሰሙበት ወቅት ነው። 30 ተቃዋሚዎች ዛሬም እስር ላይ እንደሚገኙ ታውቋል። ጠንካራ ተቃዋሚ በሀገር ውስጥ ባለመኖሩ ወይም ተቃዋሚዎቹ የተከፋፈሉ በመሆናቸው ምክንያት ሚስተር ዋታራ ለሁለተኛ የአምስት ዓመት የሥልጣን ዘመን በቀላሉ ሊያሸንፉ እንደሚችሉ እየተተነበየ ነው። ከአራት ዓመታት በፊት በተካሄደው የድኅረ ምርጫ የእርስ በርስ ብጥብጥ ቁጥሩ ከሦስት ሺህ የሚበልጥ ሰው ሕይወት ጠፍቷል።
በኢራቅ የሚመራውን እስላማዊ ጽንፈኛ ቡድን ለማዳከምና ለመደምሰስ የሚካሄደው ውጊያ ማጠናከር በሚቻልባቸው ሁኔታዎች ላይ ለመምከር የዩናይት ስቴትሱ የጸረ አይሲል ዓለም አቀፍ ጥምረት ልዑክ ጄኔራል ጆን አለን ባግዳድ ላይ ከኢራቅ መንግስት ከፍተኛ ባለስልጣናትና የጸጥታ ኃላፊዎች ጋር እየመከሩ መሆናቸው ተገለጠ። ጡረታ ላይ የሚገኙት የአሜሪካ ባህር ወለድ ጦር ጄኔራል ከአይሲል ወጣ ያሉና ምንነታቸው ያልተገለጸ የአካባቢዎችንም ጉዳዮች ይመክራሉ ተብሏል። ይህ በእንዲህ እንዳለ እስላማዊ መንግስት ቡድን ትናንት መላይቱ ኢራቅ ውስጥ አድርሻቸዋለሁ ባላቸው ተከታታይ የቦምብ ጥቃቶች ቢያንስ 57 ሰው መገደሉም ተዘግቧል።
የፍልስጤም ወጣቶች በዌስት ባንኳ ራማላ ከተማና በኢየሩሳሌም መካከል በሚገኝ ኬላ ላይ ሰልፍ ሲወጡ ከእስራኤል ወታደሮች ጋር ተጋጭተዋል። ቃላንዲያ በሚባለው ኬላ ላይ የተነሳው ግጭት በድንጋይ ውርወራና በጸጥታ ኃይሎቹ የጎማ ጥይትና አስደንጋጭ ፈንጂዎች የታጀበ እንደነበር ተዘግቧል። ባለፉት ጥቂት ሳምንታት ውስጥ ሙስሊሞቹ አላቅሳ መስጂድ እያሉ በሚጠሩትና አይሁድ ጽዮን ተራራ በሚሉት ቅዱስ ስፍራ ምክንያት በምስራቅ ኢየሩሳሌምና በዌስት ባንክ ግጭቶች እየበረከቱ መጥተዋል። ሰሞኑን በተኩስና በስለት አራት እስራኤላውያን ወታደሮች የተገደሉ ሲሆን ትናንትም የእስራኤል ወታደሮች በሰልፍ ውስጥ ድንጋይ ሲወረውሩ ነበር የተባሉ ሁለት ፍልስጤማውያን ጎረምሶቹን ተኩሰው መግደላቸው ተዘግቧል። እስራኤላውያን ባልና ሚስትን ባለፈው ሳምንት በመኪና ገጭተው በመግደል የተጠረጠሩ አምስት ፍልስጤማውያንን የእስራኤል ፖሊስ በቁጥጥር ስር አውሏል።
ሰሜን አፍጋኒስታን ውስጥ ሰሞኑን በተካሄዱ ውጊያዎች ኃይሎቿ ተሳትፈዋል ስትል ካቡል ያሰማችውን ክስ ፓኪስታን አስተባበለች። በአንድ አፍጋን ባለስልጣን የተናገሩት ክሶች ጨርሶ መሰረተ ቢስና የተሳሳቱ ናቸው ብለዋል የፓኪስታን መንግስት ቃል አቀባይ በሰጡት መግለጫ። ታሊባን ሰሜናዊቱን ከተማ ኩንዱዝን ከአንድ ሳምንት በፊት ድንገት ወሮ ለአጭር ጊዜ ተቆጣጥሯት እንደነበርም የሚታወስ ነው። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ 22ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው በቀጥታ የምናልፈው። ለመጪዎቹ አምስት ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አደረጉ። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና በምክትል ጠቅላይ ሚኒስትርነት ማዕረግ የተለያዩ ዘርፎችን የሚያስተዳድሩት ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ወይዘሮ አስቴር ማሞ በያዟቸው ኃላፊነቶች እንደሚቀጥሉ ተገልጧል። ከተሾሙት 26 የካቢኔ ሚኒስትሮችም አብዛኞቹ በያዙት ኃላፊነት የሚቀጥሉ ናቸው። በሌሎች ተሿሚዎች ከተተኩት ሚኒስትሮች መካከል ረዘም ላሉ ዓመታት በገንዘብና የምጣኔ ሀብት ልማት ሚኒስትርነት ያገለገሉት አቶ ሱፊያን አህመድ ይገኙበታል። እስክንድር ፍሬው ከአዲስ አበባ ተከታዩን ዝርዝር አጠናቅሯል።
ሕግንና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። አመሰግናለሁ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለፓርላማው ያቀረቡት ከምክትል ጠቅላይ ሚኒስትር ጀምሮ የተለያዩ የመንግስት መስሪያ ቤቶችን የሚመሩ ተሿሚዎችን ዝርዝር ነው። በዚህም መሰረት ዋና ዋና የሚባሉ ባለስልጣናት በያዙት ኃላፊነት ቀጥለዋል። ላለፉት 3 ዓመታት በምክትል ጠቅላይ ሚኒስትርነት ያገለገሉት አቶ ደመቀ መኮንን በድጋሚ ተሹመዋል፣ ቃለ መሐላም ፈጽመዋል። በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ዘርፍ አስተባባሪ እንደዚሁም የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል እንደዚሁ በያዙት ኃላፊነት ይቀጥላሉ። ምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እንደዚሁም የፐብሊክ ሰርቪስ እና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞም በያዙት ኃላፊነት እንዲቆዩ ተሹመዋል። በኃላፊነታቸው እንዲቀጥሉ ከተሾሙት ሌሎች ባለስልጣናት መካከል ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም፣ መከላከያ ሚኒስትር ሲራጅ ፈጌሳና የፍትህ ሚኒስትር ጌታቸው አምባ ይገኙባቸዋል። የተሿሚዎቹ ምርጫ ሁለተኛውን የእድገትና የትራንስፎርሜሽን ዘመን በብቃት ከመምራት ጋር የተያያዘ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አብራርተዋል።
በዛሬው ቀን የማቀርባቸው እጩ የካቢኔ አባላት በሁለተኛው የእድገትና ትራንስፎርሜሽን ዘመን ተግባር ላይ እንዲውሉ በረቂቅ ደረጃ በቅርቡ ለምክር ቤቱ ቀርቦ ይጸድቃል ተብሎ የሚገመተው የሁለተኛው የእድገትና ትራንስፎርሜሽን እቅድ ዙሪያ አሁን በደረስንበት ደረጃ ህብረተሰቡን በተለያየ የህብረተሰብ ክፍል እያወያየን እንገኛለን። ይሄንን የእድገትና ትራንስፎርሜሽን እቅድ ለመምራትና ለማንቀሳቀስ ህብረተሰቡን በአግባቡ ለማሳተፍ እና በእቅዱ ዙሪያ የህዝብ ንቅናቄ ሊፈጥሩ የሚያስችል የፖለቲካ አመራር ብቃት ያላቸውና እቅዱን ሊያሳኩ ይችላሉ ተብሎ የተገመቱ አመራሮችን ነው የማቀርበው።
ረዘም ላሉ ዓመታት የገንዘብና ኢኮኖሚ ልማት ሚኒስትር ሆነው ያገለገሉት አቶ ሶፊያን አህመድ በአዲሱ ካቢኔ ውስጥ አልተካተቱም። በመተካቸው የተሾሙትም የኦሮሚያ ክልል ምክትል ርዕሰ መስተዳድር የነበሩት ሌላው የኦህዴድና ኢህአዴግ አመራር አባል አቶ አብዱልአዚዝ መሐመድ ናቸው። አዲሱ ተሿሚ በተሻሻለው ስያሜው የገንዘብና ኢኮኖሚ ትብብር ሚኒስቴር የተባለውን ለመምራት ብቃት ያላቸው መሆኑን ጠቅላይ ሚኒስትሩ አስረድተዋል።
ስምንተኛ የተከበሩ አቶ አብዱልአዚዝ መሐመድ። የተከበሩ አቶ አብዱልአዚዝ ብሔር ኦሮሞ፣ የትምህርት ዝግጅታቸው ሁለተኛ ዲግሪ በስራ አመራር የያዙ ናቸው። በመንግስትና በድርጅት የአመራር ሚናቸውም በባለሙያነት በመምሪያ ኃላፊነትና በቢሮ ኃላፊነት ደረጃ ያገለገሉ መሪ ናቸው። ከ1993 እስከ 1996 ዓመተ ምህረት የሐራሪ ክልል ምክትል ፕሬዚዳንት ሆኖ ህዝባቸውን አገልግለዋል። ቀጥሎም የምስራቅ ሐረርጌ ዞን አስተዳደሪና የኦሮሚያ ክልል ፕሬዝደንት ጽህፈት ቤት ኃላፊ ሆነውም የተጣለባቸውን ኃላፊነት በብቃት የተወጡ ናቸው። ከ1998 እስከ 2001 ዓ ም የድሬዳዋ ከተማ አስተዳደር ከንቲባ ሆነውም ያገለገሉ መሪ ናቸው። እስከ ህዳር 2001 ዓመተ ምህረት ደግሞ የአዲስ አበባ ከተማ ከንቲባ ጽህፈት ቤት ኃላፊ ሆኖ ማገልግሏል። ከህዳር 2001 እስከ ዛሬ ድረስ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት በመሆን ያገለገሉ ሲሆን የኦህዴድና የኢሃደግ ስራ አስፈጻሚ ኮሚቴ አባል በመሆን የፖለቲካ ብቃታቸውን ያስመሰከሩ ስለሆነ የተከበሩ አቶ አብዱላዚዝ መሐመድ የኢፌድሪ የገንዘብና ኢኮኖሚ ትብብር ሚኒስቴር ሚኒስትርነት በእጩነት አቅርቤያቸዋለሁ።
የውሃ መስኖና ኢነርጂ ሚኒስትር የነበሩት አቶ አለማየሁ ተገኑም በአዲሱ ካቢኔ ውስጥ ካልተካተቱት ሚኒስትሮች መካከል ይጠቀሳሉ። በመተካቸውም የኦሮሚያ ውሃና ማዕድን ቢሮ ኃላፊ የነበሩት አቶ ሞቱማ መቃሳ ተሹመዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዚህም በተጨማሪ የሚኒስቴር መስሪያ ቤቶችን በቀጥታ ሳይመሩ የካቢኔ አባላት የሚሆኑ ያሏቸውን አራት ሚኒስትሮች ሹመዋል። በዚህ መሰረት የመንግስት ኮሙኒኬሽን ጉዳዩ ጽፈት ቤት ኃላፊ ሚኒስትር የነበሩት አቶ ሬድዋን ሁሴን የጠቅላይ ሚኒስትሩ ልዩ ረዳት መነበሩት በአቶ ጌታቸው ረዳ ተተክተዋል። አቶ ሬድዋን በመትኩ አዲስ በተዋቀረው የወጣቶችና ስፖርት ሚኒስቴር ሚኒስትር ሆነው ተሹመዋል። አቶ ሬድዋን አዲስ ለተዋቀረው ለዚህ የሚኒስቴር መስሪያ ቤት አስፈላጊ መሆናቸውን ነው ጠቅላይ ሚኒስትሩ ያብራሩት።
በሁለተኛው የእድገትና ትራንስፎርሜሽን ዘመን የወጣቶች ተሳትፎና ተጠቃሚነት ከፍተኛ ትኩረት የተሰጠው በመሆኑ እና በሚኒስትር ደረጃ እንዲዋቀር የተደረገ በመሆኑ ይህ ስራ ከፍተኛ የኃላፊነት ብቃት እንዲያገኝ በማስፈለጉ አቶ ሬድዋን ሁሴን በትጋትና በብቃት እየመሩ ካሉበት የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትርነት የወጣቶች እና ስፖርት ሚኒስትር ሆነው እንዲሾሙ በእጩነት አቅርቤያቸዋለሁ።
የህዝብ ተወካዮች ምክር ቤት በዛሬው ውለው ጠቅላይ ሚኒስትሩ ያቀረቧቸውን የሁሉንም ሚኒስትሮች ሹመት በሙሉ ድምጽ አጽድቋል። ሙሉ ካቢኔ ሲያዋቀሩና ለሙሉ 5 ዓመት የስልጣን ዘመን ሲሰየሙ ለአቶ ኃይለማርያም ደሳለኝ የመጀመሪያቸው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በአዲሱ መንግስት አመሰራረት ላይ እስክንድር ተቃዋሚዎችንም ጠይቋል፣ የሚከተለውን አስተያየት ይዟል።
አመሰግናለሁ አሉላና ሰለሞን። እንደምን አመሻችሁ አሉላና ሰለሞን። እንግዲህ የተቃዋሚዎቹ ምላሽ የተጠበቀ ነው ማለት ይቻላል። የአሁኑ ፓርላማ የተቋቋመው እንደምታስታውሱት አብዛኛዎቹ ተቃዋሚዎች ባማረሩት የምርጫ ሂደት ነው። ፓርላማውና መንግስቱ ወደ ስልጣን የመጡበትን ሁኔታ የተቸው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ለምሳሌ መግለጫ ለመስጠት እየተዘጋጀ ይገኛል። በስልክ ያነጋገርኳቸው ሊቀመንበሩ ፕሮፌሰር በየነ ጴጥሮስ የ2007 አጠቃላይ ምርጫ ህግና ህገ መንግስትን በጣሰ ሁኔታ የተካሄደ ነው ብለዋል። ይህንን ተከትሎ የተቋቋመው መንግስትም ለኢትዮጵያ ችግሮች መፍትሄ አያመጣም ነው ያሉት። አቋማቸውን ለኢትዮጵያ ህዝብ ለማሳወቅም የፊታችን ሐሙስ ከሰዓት መግለጫ እንደሚሰጡ ነግረውኛል። ይፋ ቃለ ምልልስ የሚያደርጉትም ከዚህ መግለጫ በኋላ እንደሆነ ነው ያስታወቁት። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን መስመር ላይ ይገኛሉ። በጣም አመሰግናለሁ አቶ ይልቃል ስለ ጊዜዎት። እንግዲህ ጠቅላይ ሚኒስትሩ አዲሱን ካቢኔያቸውን ይፋ አድርገዋል። 25 ሚኒስትሮች፣ 4 ደግሞ የሚኒስቴር መስሪያ ቤቶችን በቀጥታ ሳይመሩ የካቢኔ አባላት የሚሆኑ በሚል የተሾሟሉ። እንዴት ተመለከቱት? ጠቅለል ካለ ጥያቄ ልነሳ አቶ ይልቃል።
ምንም የተለየ ነገር አላየሁበትም። ያው 100%ን በሚያረጋግጥ ሁኔታ ከትናንትና ጀምሮ የነበረው ስብሰባ እንደውም ከድርጅት ስራም አልፎ ኢህአዴግ ውስጥ በአጠቃላይ መፈራራት እንዳለ የበለጠ መዳከም እንዳለና ውስጥ ያሉትን አባላትና የምክር ቤቱን አባላቱ እንደማያምኗቸውና መደናገጥ እንዳለበት በአጠቃላይ ግን ሎጉና ለፎርማሊቲው እንኳን በሚሆን መልኩ የኢትዮጵያን ሕዝብ የመንግስትነት ክብር በሚመጥን ደረጃ እንዳልተካሄደ ኢህአዴግ ፈጽሞ አርጅቶና አቅመቢሱ ነው ያየሁበት ነገር ነው። በአጠቃላይ
እርስዎ በዚያ ፓርላማ ውስጥ አባል ቢሆኑ ኖሮ አቶ ይልቃል ምን አስተያየት ይሰጡ ነበር? ለምሳሌ አፈጉባኤው ጠቅላይ ሚኒስትሩ ተሿሚዎቹን ካቀረቡ በኋላ ዝርዝራቸውን ካቀረቡ በኋላ አስተያየት ጠይቀው ነበር ከፓርላማው አባላት።
አንደኛ ቢሆን ኑሮ የሚለው ስላልሆን ልሆን የምችልበትን መንገድ ስለሌለ እንደዛ ብዬ ለማሰብ ይቸገራለሁኝ። መጀመሪያ አሁን በኢትዮጵያ ሁኔታ የመድበለ ፓርቲ ዲሞክራሲ ጥያቄ ውስጥ መግባቱን ድሮውንም ኢህአዴግ አታላይ ነው ከግራ ርዕዮተ ዓለም የተቀዳ መሆኑን የመድበለ ፓርቲ ዲሞክራሲን ወደ ስልጣን ሲመጣ የዓለም ሁኔታ ስለተቀየረ ለማታለያነት ያዘው እንጂ በምር እንደማያምንበት ስለማያምንበትም አታለያው እያለቀ እያለቀ አሁን 100% ሆኖ መድበለ ፓርቲ ዲሞክራሲ የሚባለው ያው ወይም አማራጭ የፖለቲካ ኃይል ሆኖ የመውጣቱ በሌሎች ላይ ዜሮ ሆኖ ኢህአዴግ እውነተኛ ማንነቱ የተጋለጠበት ስለሆነ እኔ አሁን ቢሆን ኑሮ ብዬ የማስበው አገሬ ላይ ዲሞክራሲ ቢሆን አማራጭ ሐሳቦች ቢደመጡ ተፎካካሪ ሐሳቦች ቢኖሩ ሚዲያው ቢኖር ኢትዮጵያ ወደ ዲሞክራሲ ሄደች ማለት ነው። ያ ይሆናል። ከዛ ባለፈ ግን አሁን በአገዛዝ ውስጥ ነው ያለን። በአገዛዝ ውስጥ ባለ ፓርላማ ውስጥ ምን ትናገር ነበር የምትለኝን እንደ ምኞትም ስለማየው ለኢትዮጵያም ይበጃል ብዬ ስለማላስብ በዛ ደረጃ የተዘጋጀሁትም ነገር የለኝም። ስለሆነ
ከተሸዋሚዎቹ አንጻርስ 25 ሚኒስትሮች 4 ደግሞ የሚኒስቴር መስሪያ ቤቶችን በቀጥታ ሳይመሩ የካቢኔ አባላት የሚሆኑ በሚል ወደ 29 ሰዎች ከመከተል ጠቅላይ ሚኒስትሩ ጋር 30 ናቸው ለሹመታቸው ዛሬ የጠደቀው። እንግዲህ
አው እንግዲህ ምንድነው እዚህ ውስጥ ያየሁት ቀደም እንደነገርኩ ነው። በኢሃድግ ውስጥ ባለስልጣኖችን ሁሉ ላለማስከፋት የስልጣን ቦታ ሁሉ እየተመደበ የተበጀ ነው የሚመስለው። አሁን በኢትዮጵያ ውስጥ ትልቁ ችግር ጠንካራ ተቋምና የሚታመን ዘላቂ የሆነ መረጃ የሚገኝበት ለህዝብ የሚታመን ተቋም የመስረት ችግር ነው። አሁን ቡናና ሻይ ወጣ፣ ልማትና ተፈጥሮ ሀብት አንድ ላይ ሆነ፣ ሌላው ደግሞ አሳ ሀብትና እንስሳት ሀብት ለብቻ ሆነ፣ እንደዚህ እንደዚህ ኮሚሽን የነበረው እንደዚህ ሆነ። አሁንም ሌላ 6 ወር ህዝቡንና ሲቪል ሰርቪስን የሚያምስ አሁንም እንደገና ደግሞ በሙያ ያካበቱትን ልምድ በመበተን ተቋማትን በማጥፋት በማጠፍ ሌላ ግርግር የሚፈጥር ነገር ለባለስልጣናት ሹመት ቦታ የመፈለግና የማደላደል የሚመስል እንጂ እነዚህ ነገሮች በደርግ ዘመንም በኢህአዴግ ዘመንም በተለያየ ጊዜ የነበሩ ናቸው። ከተማ ልማት ብቻ ሆኖ ነው ኮንስትራክሽን ለብቻ ሆኖ ነበረ። አሁን እንደ አዲስ ዘንድሮ ተፈጠረ እንደገና እና ምንም አዲስ ነገር አልታየበትም። ምንም አዲስ ሀሳብ አልመጣበትም። ሰዎቹን ለማስደሰት ብቻ ወንበር የተደላደሉበት እና እንደው ስልጣናቸውና በውስጣቸው ያለውን ጭቁቻ ለማርጋት እንጂ የኢትዮጵያን ህዝብ ለማገልገል የህዝቡን የልማት የዲሞክራሲና የሰላም ጥማት ለማርካት የተደረገ ነገር እንዳልሆነ እና እንደነገርኩ ለፎርማሊቲውም እንኳን እንደው በአገዛዝ ዘዴ የሚመች አይነት ነገር ሲያደርጉ አላየሁበት።
ለምሳሌ የሚመች ነገር ለፎርማሊቲ እንኳን ሲሉ ምን ማለት ነው? አቶ ይልቃል
አሁን እንደው ጠቅላይ ሚኒስትሩ ተመደቡ ነው የሚለው እንደው ሲናገሩ እንኳን ተመረጡ እያሉ ዜናዎች ያመጣል እንጂ ተሾሙ፣ ተመደቡ፣ ሌላ የሚወዳደር ሰው ስለሌለ እየተባለ ነው። የምክር ቤት እጩዎች እንኳን ሲቀርቡ ከትናንትና ጀምሮ የነበረው ነገር ሌላ አማራጭ እንዲቀርብ ለቤቱ እድል ሳይሰጥ ለምክር ቤት ሌላ ተወዳዳሪ ስለሌለ አባዱላ ገመዳ ለምክር ቤቱ አፈ ጉባኤነት አልፈዋል፣ ምክትሏም እንደዚህ አልፈዋል። ሌላ ስለሌለ እየተባለ የተጠና ነገር እንጂ የሚደረግ እንደው ለስሙ እንኳን የለም። እድል አለ ወይ አስተያየት የሚሰጠው አለ ወይ ተጨማሪ አለ ወይ የሚለው ነገሩ ምንም ሂደቱን እንኳን የጠበቀ እንዳልነበረ እና አስቀድሞ በድርጅት የተሰራውን ነገር መሰየም መሾም እንጂ አሁን ጠቅላይ ሚኒስትር ሰየምን ነው እንጂ የሚባለው መረጥን አይደለም። በእነሱ ሁኔታ እና እንደው ምርጫ የሚመስል ነገር እንኳን ለማድረግ አልፈለጉም ማለት ነው።
እንግዲህ አቶ ኃይለማርያም ለሙሉ 5 ዓመት የስልጣን ዘመን ሲሾሙ ወይም ሲሰየሙ ሙሉ ካቢኔም ሲያቋቁሙ የመጀመሪያቸው ነው። የተለየ ነገር ትጠብቃላችሁ ወይ ከዚህ የመጀመሪያ ከሆነው ሙሉ የስልጣን ዘመናቸው?
እኔ ምንም ነገር አልጠብቅም አሁን ባለው ሁኔታ። ምናልባት መባባስና መዳከምን አቅመቢትነትን እና የህዝብ ይሁንታ ማጣትን ከዛሬው ጀምሮ እንደ እውነት ለዛ የማይመጥን ይሆናል እንጂ ጨዋነት ይጎለዋል ካላልከኝ ብዙ ሰዎች ገና በመክፈቻው ስርዓት ላይ እንቅልፋቸውን ለጥ ብለው የተኙ ሰዎች ነበሩ፣ የፓርላማ አባላት። ምናልባት በማህበራዊ ድረገጾች አይተህ ይሆናል። እና አንደኛ ኢህአዴግ በባህሪው አዲስ አስተሳሰብን፣ አዲስ አመራርን፣ አዲስ ሀሳብን ለመቀበል የሚፈልግ ድርጅት አይደለም፣ ዝግ ድርጅት። ያ ዝግነቱ ደግሞ ሂዶ አጠቃላይ 100% ደርሶ ማስመሰል የሚቻልበትን ደረጃ እንኳን አልፎ ሂዷል። እና በዚህ ውስጥ በውጭ ግፊት ካልሆነ በስተቀር ኢህአዴግ ከውስጡ ወስኖ አቋም ወስዶ ወደ ልቦናው ተመልሶ የተሻለ ነገር ያመጣል የሚል በፍጹም ምንም አይነት እምነት የለኝም።
ቅድም ስለ ፓርላማው የተሳትፎ ጉድለትን የመተቸት ነገር ተናግረዋል። ለምሳሌ አንዳንድ አባላት ሲከታተሉ አልነበረም ስነ ስርዓቱ የሚል ነገር፣ የተቃዋሚዎች ተሳትፎ የሌለበት ፓርላማ መሆኑ ያሳስበናል ከሚል የመነጨ ነው ይሄ ሀሳቡ። ለምሳሌ
ዝግ በሆነ ማዕከላዊ በተወሰኑ ሰዎች የሚመራ እንጂ የህዝብ ውክልና እንዳልሆነና እነዛ ሰዎች በራሳቸው ነጻ አለመሆናቸውን ነው የሚያሳይ። ተቃዋሚ መኖር አለመኖር አይደለም እሱ አንድ ነገር ሆኖ የብዙሀን ፓርቲ ዲሞክራሲ አለመኖሩን ሆኖ እዛም ውስጥ ግን እኔ 100 ሺህ ህዝብ ወክዬ የራሴ ሀሳብ ኑሮኝ የምደመጥ የምቃወም የምደግፍ ሰው ነኝ የሚለው አመለካከት እዛ ውስጥ እንደሌለ በድርጅት ፖለቲካ ተሰርቶ የሚመጣለትን ነገር እጁን የሚያወጣ ከሆነ አንድ ሰው በዛ ሂደት ውስጥ በንቃት መሳተፍም ሆነ አለመሳተፍ ትርጉም እንደሌለው ያውቃል። ለዚህም ነው ሰዎቹ እንቅልፋቸውን የተኙት ማለት ነው።
አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች።
እሺ፣ እኔም ለተሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ።
Just እስክንድር ፍሬውን ለዘገባው እናመሰግናለን። አሁን ወደ ተከታዩ የመጽሔት ርዕስ ነው የምንሻገረው። የቀይ መስቀልና የቀይ ጨረቃ ማህበራት ዓለም አቀፍ ፌዴሬሽን ኤልኒኖ የተባለውን የአየር ጠባይ ባስከተለው ችግር ሳቢያ በአፍሪካ ዙሪያ 60 ሚሊዮን ለሚሆኑ የምግብ እጥረት የገጠማቸው ሰዎች ሁኔታዎች እየተባባሱ እንደሚሄዱ አስጠንቅቋል። ሊሳ ሽላይን ከጄኔቫ ከሚገኘው የቀይ መስቀል ማህበር ዋና ጽህፈት ቤት ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች።
የቀይ መስቀል ማህበር በጋምቢያ፣ በሞሪታንያ፣ በማላዊ፣ በናሚቢያ፣ በሴኔጋልና በዚምባብዌ ያሉትን ከ200,000 በላይ የሚሆኑ ሰዎችን ለመርዳት የ8 ሚሊዮን ዶላር የአስቸኳይ እርዳታ ለማግኘት ዘመቻ ጀምሯል። አፍሪካ ቋሚ የሆነ የምግብ እጥረት ያለባት ሲሆን በየጊዜው ድርቅና ጎርፍ ይፈራረቁባታል። ኤልኒኖ ከአንድ ጽንፍ ወደ ሌላ የሚሄድ የአየር ባህሪ ስላለው በኢኳቶሪያል አፍሪቃ የጎርፍ መጥለቅለቅ ሲያደርስ በከፊል ደቡባዊ አፍሪቃና በሳህል ክልል ድርቅ ያስከትላል። ሰዎቹ አንድ አይነት የአየር ሁኔታ ካስከተለው ቀውስ ሳያገግሙ ሌላ አይነት ቀውስ ስለሚገጥማቸው ከምግብ እጥረት አዙሪት ለመውጣት ከባድ ሆነባቸዋል ሲሉ ዓለም አቀፍ የቀይ መስቀል ፌዴሬሽን ቃል አቀባይ ቤንዋ ካርፐንቲዬ ለአሜሪካ ድምፅ ሬዲዮ ተናግረዋል። ቀይ መስቀል የአስቸኳይ ጊዜ ረድኤት ለማግኘት ጥሪ ያቀረበው ተረጂዎቹ ሰዎች በአነስተኛ የእርሻ ስራ እንዲሰማሩ በማድረግና ዘርን በማከፋፈል በየጊዜው የሚፈራረቁባቸውን የምግብ እጥረት ለመቋቋም እንዲችሉ ለመርዳት መሆኑን ቃል አቀባዩ ጠቁመዋል።
በየዓመቱ መልሰው የሚገነቡት ነገር በየዓመቱ እያሽቆለቆለ ነው። የረዴ ጥሪ ያቀረብ ነው እንዲህ አይነቱን ችግር ለመቋቋም ነው። ችግሩ ጊዜ አይሰጠንም፣ ምክንያቱም አሁን ስለ ጉዳዩ በምንነጋገርበት ወቅት እንኳ ኤልኒኞ ሁኔታውን ማባባሱ አይቀሬ ነው። ያደረሰውን አንድምታ ስላየ ነው ፈጣን እርምጃ መውሰድ ይኖርብናል።
አፍሪቃ ውስጥ በቂ ምግብ ያለማግኘቱ መጠን ከፍተኛ እንደሆነና ገንቢ ምግብ አለማግኘቱ የልጆችን ሕይወትና ኤችአይቪ ያለባቸውን ሌሎችም በተመሳሳይ ሁኔታ የሚገኙ ሰዎችን አደጋ ላይ ሊጥል እንደሚችል ታውቋል። ቤተሰቦች በረሃብ ምክንያት ልጆቻቸውን ከትምህርት ቤት አስወጥተው በስራ ላይ እንዲሰማሩ ሊያደርጉ ይችላሉ። ሴቶች ደግሞ ምግብ ለማግኘት ሲሉ በወሲብ ተግባር በመግባት ለኤችአይቪ ሊጋለጡ ይችላሉ በማለት ዓለም አቀፍ የቀይ መስቀል ፌዴሬሽን ቃል አቀባይ ቤንዋ ካርፐንቴ አስረድተዋል።
ክቡራትና ክቡራን አድማጮቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ሰለሞን እዚህ ግድም አድማጮቻችን ዘና እንዲሉ አንድ ሙዚቃ ብንጋብዝ ምን ይመስላል?
ምን ይዘህልናል ታዲያ ሉላ?
ህብስት ጥሩነናት የዛሬዋ አዝናኛችን ከምሽቱ 3:27 ላይ ጀምረን ጥቂት ደቂቃዎች ከህብስት ትዝታ ጋራን ዘናን በል።
መልካም ድንቂቱን ህብስትን እንቆምቁም።
ሰለሞን።
ድንቅ ነው፣ ድንቅ
ዜማ ነው። ግን ካስተዋወቁ ነጭ ነው። ህብስትን መርጬ ትዕግስትን ያጫወት ነው። ለማንኛውም አድማጮች ዘና እንዳሉ ተስፋ አድርጋለሁ። ህብስት ጥሩ ነህ። ሌላ ቀን እንጋብዛለን። ያዝናናችን ትዕግስት ፋንታውን ናት።
ቆንጆ ጣዕም ዜማ ነው። እናመሰግናለን።
አድማጮች የምትከታተሉት 1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:30 ያመለክታል። ርዕሶቹን ባጫጭሩ፣
ለመጪዎቹ 5 ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አድርገዋል። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና በጠቅላይ ሚኒስትር ማዕረግ የተለያዩ ዘርፎችን የሚመሩት ዶክተር ጽዮን ገብረ ሚካኤልና ወይዘሮ አስቴር ማሞ በያዟቸው ኃላፊነቶች እንዲቀጥሉ ተወስኗል። ከተሾሙት 26 የካቢኔ ሚኒስትሮች አብዛኞቹን በየነበሩበት የሚቀጥሉ ናቸው። የየመን መንግስት መቀመጫ በሆኑና በሳዑዲ አረቢያ የሚመራው ጥምረት ይዞታ በሆኑ የአደን ከተማ አካባቢዎች ላይ ዛሬ ለተፈጸሙ ጥቃቶች እስላማዊ መንግስት ቡድን ኃላፊነት ወስዷል። በቻድ የድንበር መስመሮች ላይ ዛሬ በተፈጸሙ ጥቃቶች 11 ወታደሮች መገደላቸውን ከቻድ ወታደራዊ ምንጮች የተገኘ ዘገባ ጠቁሟል። ቦኮ ሐራም ተጠርጥሯል። በግጭቶች ከተዋጡት የመካከለኛው ምስራቅ አገሮች የሚጎርፉ ስደተኞችን ለማስፈር እየተደረገ ያለውን ጥረት ማጠናከር በሚቻልባቸው ሁኔታዎች ላይ ከቱርክ ጋር ስምምነት መደረሱን የአውሮፓ ህብረት አስታወቀ። ግዙፍ የሆኑ ፍልሰቶችን ሁኔታ የቱርክ ወሰን ጠባቂ ኃይሎች መያዝ የሚችሉበትን አቅም ለማጠናከር የአውሮፓ ህብረት እገዛ እንደሚያደርግ ገልጿል። የቀውሱን ሁኔታ መምራት በሚቻልበት እቅድ ላይ የአውሮፓ ህብረቱ ኮሚሽን ፕሬዚደንት ዣን ክሎድ ጁንኬር እና የቱርክ ፕሬዚደንት ራጭብ ጣይብ ኤርዶሃን ትናንት መክረዋል።
አድማጮች ርዕሰ ወሬዎቹን ነበር ያሰማናችሁ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እናልፋለን። በዱር እንስሳት ላይ የሚፈጸመው ወንጀል በአሁኑ ጊዜ ሰላምና መረጋጋትን ከሚያውኩ የወንጀል ድርጊቶች ጭምር የተያያዘ እንደሆነ ተነገረ ይላል በመንደርደሪያው። ዛሬ በአፍሪካ ከሚወለዱ ወይም ከሚወጡ የዱር እንስሳት ቁጥር የሚገደሉት ቁጥር ከፍ ስለሚል አፍሪካ በመላ በዱር እንስሳት ደህንነት ቀውስ ላይ ትገኛለች ሲሉ አንድ የመስኩ ባለሙያ መናገራቸውን ጠቅሶ መለስካቸው አምሃ አፍሪካ ይህንን ቀውስ ለመግታት ጠንካራ ሕጎችን እንድትደነግግና በስራ ላይ እንድታውል ማሳሰባቸውን ቀጥሎ ዘግቧል።
የአፍሪካ የዱር እንስሳት ድርጅት አፍሪካን ዋይልድ ላይፍ ፋውንዴሽን ከኢትዮጵያ የዱር እንስሳት ልማትና ጥበቃ ባለሥልጣን ጋር በመተባበር ለሁለት ቀናት የሚቆይ አውደ ጥናት ዛሬ በአዲስ አበባ ኢንተርኮንቲኔንታል ሆቴል ከፍቷል። በሕግ አግባብ የዱር እንስሳትን ደህንነት ለማስጠበቅና የሚፈጸምባቸውን ግድያ ለማስቆም የሚረዳ ብቃትን የማስጨበጥ ዓላማ በያዘው በዚህ አውደ ጥናት ላይ የተገኙት የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለሥልጣን ዋና ዲሬክተር አቶ ዳውድ ሙሜ በተለይ ለቪኦኤ እንደገለጹት ዛሬ በዱር እንስሳት ላይ የሚፈጸመው ወንጀል በእንስሳቱ ላይ የተፈጸመ ተራ ወንጀል ብቻ ተደርጎ መታየት የለበትም ብለዋል።
የዱር እንስሳት ላይ የሚፈጸመው ወንጀል ማለት በአሁኑ ጊዜ የዱር እንስሳቱን የመግደል ተራ ወንጀል ብቻ አይደለም። ከዚህ በስተጀርባ የሰላምና ጸጥታ አለመረጋጋትን የሚያስከትሉ ከህገወጥ የሰዎች ዝውውር፣ ከህገወጥ የገንዘብ ዝውውር፣ ከህገወጥ የጦር መሳሪያ ዝውውር፣ ከህገወጥ አደንዛዥ እጽ ዝውውር ጋር የተቀናጁ ብሎም ኢንቫይሮንመንታል ክራይም የተቀናጁ የሽብርተኝነት ወንጀሎች አካል ነው።
በዚሁ አውደ ጥናት ላይ የተገኙት የአፍሪካ የዱር እንስሳት ድርጅት የዝርያዎች ጥበቃ ምክትል ፕሬዚዳንት ዶክተር ፊሊፕ ሙሩቲ ደግሞ በዱር እንስሳት ላይ የሚፈጸመው ወንጀል በአንድ ገጹ ብቻ መታየት እንደሌለበት ያሳስባሉ። የመጀመሪያው ወንጀል በእንስሳቱ ላይ የሚፈጸመው ግድያ ይሁን እንጂ እንስሳቱ የሚኖሩበትን አካባቢና እጽዋትም እነዚህ ወንጀለኞች ያሏቸው እንደሚያወድሙት ይጠቁማሉ። ይህ በአካባቢ ስነ ምህዳር ላይ የሚፈጸም ሌላ ወንጀል እንደሆነም ያስረዳሉ። በተለይም በአሁኑ ጊዜ ይህ ወንጀል በአፍሪካ ውስጥ አንድ ትልቅ ቀውስ እየፈጠረ ነው ይላሉ።
አሁን ኢትዮጵያን ጨምሮ በመላው አፍሪካ የዱር እንስሳትን በተመለከተ በቀውስ ውስጥ እንገኛለን። ያ ማለት ካሉት ወይም ከሚወለዱት የዱር እንስሳት ቁጥር በበለጠ ይገደላሉ። ይህ ማለት ደግሞ በሚመጡት ጥቂት ዓመታት ውስጥ በኢትዮጵያ ዝሆንን የመሳሰሉ የዱር እንስሳት አይኖሩም ማለት ነው። በመላው አፍሪካ አህጉር በዓመት እስከ 35,000 የሚሆኑ ዝሆኖችን እንገድላለን። አህጉሩ 475,000 የሚሆኑ ዝሆኖች አሉት። እንግዲህ ይህንን ስታሰሉት በ10ና 15 ዓመታት ውስጥ የዝሆን ዘር ከአፍሪካ ምድር ይጠፋል ማለት ነው።
ይህን ቀውስ ለመግታትና አቅጣጫውን ለማስቀየርም የመጀመሪያውን እርምጃ መውሰድ ያለባቸው አፍሪካውያን መሆን እንዳለባቸውም ፊሊፕ ሙሩቲ ያስገነዝባሉ። በመጀመሪያ ጉዳዩ የምር ትልቅ ቁም ነገር መሆኑን መገንዘብ አለብንም ይላሉ።
ቀደም ብዬ እንዳልኩት ይህንን ጉዳይ በተመለከተ አፍሪካውያን የምርና በጥልቀት ሊመለከቱት ይገባል። በመሸ በነጋ ቁጥር ቅርሳችንን እያጣን ነው፣ ቅርሳችንን እያጣን ነው እያልን መጮህ ብቻ አይጠቅመንም። ጠንካራ ሕጎችን ማውጣት አለብን። ከዛም ሕጎቹን መተግበር አለብን። መንግስታቶቻችን ሊመሩን ይገባል። ከዛ በኋላ ድጋፍ ከአሜሪካና ከቻይና ከመሳሰሉ ሀገሮች መጠየቅ እንችላለን። ከቻይና ጋር መነጋገር አለብን፣ ምክንያቱም አብዛኛው ሕገ ወጥ የዝሆን ጥርስ የሚሄደው እዛው ቻይና ነው።
የኢትዮጵያው የዱር እንስሳት ልማትና ጥበቃ ባለሥልጣን ዋና ዲሬክተር አቶ ዳውድ ሙሚም በተለይ በኢትዮጵያ ውስጥ ባሉ ብሔራዊ ፓርኮች የሚፈጸሙትን ወንጀሎች ይዘረዝራሉ። በተለይም በኦሞ ብሔራዊ ፓርክ ስለሚከናወነው ሕገ ወጥ ድርጊት ይህም ብለው ነበር።
በአሁኑ ጊዜ ቁጥር አንድ ወንጀል የሚፈጸምበት ኦሞ ብሔራዊ ፓርክ በደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት የሚገኘው በጣም 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 የሚያማልል ሀብቱን ማንም ሄዶ ማየት ያለበት እንዲሁ አይተህ ብቻ በተስፋ የምትኖርበት የጥበቃ ቦታ ነው። ነገር ግን የዱር እንስሳቱ በግፍ ይገደላሉ። ስካውቶቻችን ዱር እንስሳቱን ለመታደግ ሲሉ ህይወታቸው ያልፋል።
ይህ በአካባቢና በዱር እንስሳት ላይ የሚፈጸም ወንጀል በአንድ ሀገር ድንበር ተከልሎ የሚቀር ወይንም የሚካሄድ እንዳልሆነም ዶክተር ፊሊፕ ሙሩት ያስረዳሉ። በእሳቸው አባባል በኢትዮጵያ አዋሽ ብሔራዊ ፓርክ የዱር እንስሳትን የሚገለው ወይንም የሚያስገድለው ወንጀለኛ ኬንያ ወይም ታንዛኒያ ወይም ዚምባብዌ ካሉት አባሪዎቹ ጋር ነው የሚሰራው። ባለፉት 5 ዓመታት እንዲህ ያሉ ወንጀለኞችን በቁጥጥር ስር ለማዋል በኢትዮጵያ ውስጥ የተከናወነውን ስራ በተመለከተ ደግሞ አቶ ዳውድ ሙሜ እንዲህ ብለው ነበር።
ላለፉት 5 ዓመታት በህገወጥ ዱር እንስሳትና ውጤቶቻቸው ዝውውር ላይ በተደረገው የቁጥጥር ስራ በኢትዮጵያ ዱር እንስሳት ልማትና ጥበቃ ባለስልጣን፣ በፌዴራል ፖሊስ፣ በአዲስ አበባ በገቢዎችና ጉምሩክ ባለስልጣን፣ በቦሌ ከስተም አውቶሪቲና ኢሚግሬሽን በጋራ በተደረገው ጥረት ከ700 በላይ ህገወጥ የዱር እንስሳት ውጤት አዘዋዋሪዎችን በቦሌ ኢንተርናሽናል ኤርፖርት ብቻ ለህግ አቅርበናል። ላለፉት 5 ዓመታት ብቻ
በዚህ አውደ ጥናት ከኬንያና ከዛምቢያ ከመጡ ባለሙያዎች ሌላ በኢትዮጵያ በተለያየ የመንግስት አስተዳደራዊ እርከን የሚገኙ የፍትህ አካላት፣ የጉምሩክ ባለሙያዎች፣ የብሔራዊ ፓርክ ሰራተኞች ይሳተፋሉ። ተሳታፊዎቹ ከአውደ ጥናቱ በኢትዮጵያ በዱር እንስሳት ላይ ስለሚፈጸሙ ወንጀሎች የተሻለ ግንዛቤ እንደሚያገኙ፣ የኢትዮጵያን የዱር እንስሳት ሕግ በይበልጥ እንደሚረዱና የተለያዩ የመንግሥት አካላት ይህን ችግር ለማቋቋም የሚያስችል የጋራ አሰራር ዘዴ ለመፍጠር እንደሚረዳቸው ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። አሁን ወደ ተከታዩ ቅንብራችን እናልፋለን። ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ በሕክምናው አጠራር በእንግሊዝኛ ስትሮክ በመባል በሚታወቀው ድንገተኛና አደገኛ የጤና ሁኔታ ዙሪያ የተጀመረ ተከታታይ ቃለ ምልልስ ይዟል። አሉላ ነው የፕሮግራሙ አዘጋጅና አቅራቢ። አጠገቤ ስላለህ ለምን ላንተው አልተውልህ ማስተዋወቁን? አሉላ፣
አመሰግናለሁ ሰለሞን። ቀደም ብለህ በመንደርደሪያው እንደጠቆምከው ስትሮክ በመባል የሚታወቀው ድንገተኛና አደገኛ የጤና ሁኔታ ተከታታይ ቅንብራችን በምሽቱ እንደ ዩናይት ስቴትስ ባሉ ከፍተኛ የጥራት ያለው ሕክምና አገልግሎት በሚሰጥባቸው ሀገሮች እንኳን ሕክምናው እጅግ ውስብስብና ውጤቱም በቅጽበት ውስጥ ካልተደረሰበት ያንኑ ያህል የከበደ ለሆነው ለዚህ ህመም ሁኔታ ይበልጡን ለዚያ በሚያበቁ ወይም በሚያዳርሱ ወይም ለዚያ በሚያጋልጡ የህመም ሁኔታዎች አፋጣኝ በቅጽበት ውስጥ ካልተደረሰ አማራጩ መከላከል ላይ መሆኑን በሚሰመርበት ምን ይመስላል የመከላከል ውድል የሚለውን እንመለከታለን። ሰዓት ከፈቀደልን የህክምና አማራጮችንም እንመለከታለን። ዶክተር ዳንኤል ተስፋዬ ናቸው የተከታታይ ውይይቱ ትንታኔ ወይም ሙያዊ ማብራሪያ የሚሰጡን። ዶክተር ዳንኤል ተስፋዬ የነርቭ የህብለሰረሰርና የአንጎል ህክምና አማካሪ ሐኪም ናቸው። ወደ ቀደም ብለን በጀመርነው ውይይት ያነሳነውን አንድ ነጥብ በማስታወስ እንጀምር። አንድ ሰው እኚህ ምልክቶች ሲኖሩ መረዳት የሚችልበትን ሁኔታ አስረድተዋል። የህመሙ ሁኔታ በምን መልኩ ሊታይና ሊለይ እንደሚችል ገልጸዋል። በእርግጥ አንድ ሰው ይሄ ድንገተኛ ሁኔታ እንዳይመጣበት ቀድሞ ሊያደርግ የሚችላቸው በአኗኗር ዘይቤውም ይሁን በሕክምና ጥንቃቄዎቹ ወይም የጤና አጠባበቅ ጥረቶች ድንገተኛ ስለሆነ በእርግጥ ቀድሞ ሰዎች መከላከል የሚችሉት የህመም ሁኔታ ነው?
ወደ ስትሮክ ምክንያቶች ስንሄድ ስትሮክ በማንኛውም እድሜ ሊይዝ ይችላል። በነገራችን ላይ እናታቸው ማህፀን ውስጥ ያለ ህፃን ጀምሮ ከትንንሽ ልጆች ጀምሮ እስከ አረጋውያን ድረስ ይደርሳል። በብዛት ግን የምናየው ስትሮክን በተለይ በዚህ ከ65 እድሜ በላይ ባሉ ሰዎች ነው። ወደ አፍሪካ ወይም ደግሞ እዚህም ሀገር ጥቁር አሜሪካኖችን በምናይበት ጊዜ በወጣት እድሜ ብዛት ይታያል ስትሮክ። እና የስትሮክ መከላከል የምንችልባቸው ነገሮች አሉ፣ ቁጥጥር ኖሮን ደግሞ መከላከል የማይቻልባቸው ነገሮች አሉ። በሁለትን መልክ እንከፍለዋለን። ምንድነው ፕሪቨንትብል እና ናን ፕሪቨንትብል ኮዝስ የምንለው በእንግሊዝኛ ማለት ነው። በአንደኛ ደረጃ መከላከል የምንችለው ስትሮክን ዋነኛው የደም ግፊት መብዛት ወይም ደም ብዛት የሚባለው በሽታ ሜጀር ሪስክ ፋክተር። በአሁኑ ጊዜ እኛ ሀገር የደም ግፊት መብዛት በከፍተኛ ሁኔታ ደረጃ እየታየ ነው። ይሄ እንግዲህ ከስልጣኔ ከዝርያም ጋር አብሮ የሚመጣ ሁለት ነገሮች ናቸው። ሌላኛው ሜጀር ኮዝ የምንለው ዋነኛው እድሜ ነው። እድሜ ከ65 ዓመት በላይ ያለ ሰው ለስትሮክ ይጋለጣል። መኖር በጨመርን ቁጥር አረጋውያን ሶሳይቲ ውስጥ ባለው ቁጥር የስትሮክ ቪክተሞችን በዛው ልክ ይጨምራል።
ለዚህ ድንገተኛ ሁኔታ የሚጋለጡ ሰዎች ቁጥር ያየላል ነው የሚሉት።
በእድሜ መግፋት አንደኛው ፋክት ነው ለስትሮክ፣ ለሁለቱም አይነት ስትሮክ። ሌላኛው ስኳር በሽታ ነው። ከቁጥጥር ውጭ የሆነ ስኳር በሽታ ለስትሮክ ያጋልጣል። ሌላኛው የኮሌስትሮል መብዛት ነው። የመጥፎ ኮሌስትሮል መብዛት ከዛ ያጋልጣል። ሌላኛው በአሁኑ ጊዜ ደረስንበት እና በግልጽ የምናየው ውፍረት ነው። ውፍረት ለራሱ ውፍረት ለስትሮክ ያጋልጣል። ሌላኛው እንግዲህ የልብ በሽታዎች ናቸው። የልብ በሽታዎች በተለይ እዚህ ሀገር ናን ቫልቩላር የምንላቸው አሉ። ኤትሪያል ፊብሪሌሽን ከቅጥ ውጪ በሆነ ሁኔታ የልብ መምታት ነው። ኢሬጉላር ሀርት ቢት የምንላቸው
የተዛባ የልብ ምት፣
አሪትሚያ የምንላቸው ነገሮች አሉ በሕክምና። በተለይ ኤትሪያል ፊብሪሌሽን የምንለው አይነት የተዛባ የልብ አመታት ለከፍተኛ ስትሮክ ያጋልጣል። እኛ ሀገር ደግሞ በኢንፌክሽን የሚመጡ የልብ በሽታዎች አሉ። ቫልቮላር ሄርት ዲዚዝ የምንላቸው በተለያዩ ኢንፌክሽኖች የሚመጡ ነገሮች ስላሉ ያ ራሱ ያጋልጣል ለስትሮክ ማለት ነው። ከነዚህ ውጪ እንግዲህ ሲጋራ ማጨስ በከፍተኛ ሁኔታ ለስትሮክ ያጋልጣል። በአሁኑ ጊዜ ደግሞ የተረዳንባቸው ሌሎች ነገሮች አሉ። ምንድን ነው ድራግ ዩዝ በሰፊው ለስትሮክ ያጋልጣል። እኛ ሀገር እንኳን ይሄ ሜጀር ፕሮብሌም አይመስለኝም፣ ግን በተለይ ኮኬይን የሚጠቀሙ ሰዎች ለስትሮክ ይጋልጣሉ። ከውፍረት ጋር የሚያያዙ ደግሞ በሽታ አለ። የኦብስትራክቲቭ ስሊፕ አፕኒያ እንለዋለን። ይሄ ከማንኮራፋት ነው አንደኛው ምልክቱ። ያም እንደ ሪስክ ፋክተር ነው። እንግዲህ እነዚህ ሊቀየሩ የሚችሉ ናቸው። ደም ብዛትን መቆጣጠር ሰው የሚችለው በአንደኛ ደረጃ ከመድኃኒቱ እኩል ጨውን ማቆም ነው። ጨው በቆመ ቁጥር የደም ግፊት ይቀንሳል፣ ይወርዳል። ትክክለኛው ማስተካከያ ይሄ ነው። ቀጥሎ ክብደት መቀነስ ነው። ክብደት በምንቀነስበት ጊዜ ያልተዛባ እንኳን የስኳር በሽታ ያላቸው ሰዎች ወደ መስተካከል ገደማ ሊደርስ ይችላል። መድኃኒቱ ግን መቆም የለበት።
በጣም ቀጭን የሰውነት ቁመና ኖሯቸው ምናልባትም ብዙ ጊዜ ከምናየው ውጭ ሆነው ግን የደም ግፊታቸው ኃይለኛ ቢሆን በእነሱም ላይ ይኸው ይመከር ይሆን?
በሚገባ። ውፍረት ደግሞ በምንልበት ጊዜ የግድ እዚህ ሀገር እንደምናየው 300-400 ፓውንደር መሆን የለበትም። ቢኤምአይ የምንለው አለ፣ ቦዲ ማስ ኢንዴክስ የምንለው መለኪያ አለ። ከዛ ከፍ ያለ ሁሉ እና በተለይ ወዳጅ በብዛት ኢትዮጵያኖች ላይ እንደምናየው የቦርድ ችግር ያለብን ሰዎች እኔንም በዛ ውስጥ ለመስጠት ስለምፈልግ ነው፣ ለእንደዚህ አይነት ሁኔታዎች እንጋለጣለን። ይሄ ሜታቦሊክ ሲንድሮም የምንለው ነገር አለ። ምንድን ነው? የደም ብዛት ከፍ ማለት፣ የኮሌስትሮል ከፍ ማለት፣ የስኳር ከፍ ማለት ከፍተኛ ጉዳት ሊጥር ስለሚችል አካላዊ እንቅስቃሴ ማድረግ በጣም የሚደገፍ ነገር ነው።
ዶክተር ዳንኤል፣ ይሄ በተለያየ ሁኔታ ሊከሰት ወይም ሊገለጽ የሚችል 15% ያህሉ ብቻ አንጎል ውስጥ በሚፈስ ደም ሁኔታ ይፈጠር እንጂ የደም ስሮች የሚዘጉበት ሁኔታ በብዙዎች የሚከሰተው እንዲያውም ወደ አንጎል የሚመጣ ደም የሚቋረጥበት ሁኔታ ሲፈጠር መሆኑን ገልጸዋል። አንጎል የምንተነፍሰውን ንጹህ አየር ኦክሲጅንን ጨምሮ ብዙ ንጥረ ነገሮችን ከሰውነታችን ሳይቋረጥ ማግኘት ያለበት እንደመሆኑ ያ የሚከሰተውን ሁኔታ ያስረዱን እስኪ። ይሄ አደገኝነቱ፣ ድንገተኝነቱ፣ ሰዎች በድንገት ወድቀው ለህልፈት የሚዳረጉበት ሁኔታ የሚቀርብበትን ቅድም ካነሱት የደም ዝውውር መቋረጥ ጋር እያያዘው እስኪ ያስረዱን ምን እንደሚሆን ዶክተር ዳንኤል።
እሺ ያሉላ፣ ምንድነው አንጎላችን እጅግ በጣም ሴንሲቲቭ ኦርጋን ነው። ከሰውነት ክፍሎች በሙሉ ብዙውን ኦክሲጅን ተሻምቶ የሚፈልገው አንጎላችን ነው። ብዙን ንጥረ ነገር ያለ ምንም መዛባት ነው አንጎል የሚፈልገው። ትንሽ የደም መዘዋወር መዛባት ካለ እና ከዛ አንጎላችን ራሱን በራሱ አውቶ ሬጉሌት ስለሚያደርግ ከዛ ፓራሜትር ትንሽ የወጣ ነገር ካለ አንጎላችን ያሳየናል። ምክንያቱም እናያለን፣ ወይ ራሳችን ያመናል፣ ወይ ደነዘዘናል፣ ወይ እንወድቃለን፣ ወይ ይዞርብናል፣ ወይ ማየት ይሳነናል፣ ወይ መናገር አንችልም፣ እልፈተ ሞትም ሊደርስ ይችላል ወዲያውኑ። እና የደም ስርጭት ለአንጎል እጅግ በጣም ወሳኝ ነው። አሁን ለምሳሌ ሰዎች አንዳንድ ጊዜ ልባቸው ሲቆም ሲፒአር እና ኤሲኤልኤስ የምንለው ተደርጎላቸው
የልብን ስራ ለመቀስቀስ የሚደረጉን ነው እያሉ ነው ያሉት።
የሚደረጉ የልብ ለመቀስቀስ የሚደረጉ ጥረቶች ስኬታማ የሚሆኑት በሁለት ደቂቃ ውስጥ ከተደረገ ነው። ከሁለት ደቂቃ ውጭ የተደረጉ ነገሮች ብዙ ጊዜ ከፍተኛ ጉዳትም የሚፈጥሩ
ቢዳንም
በሁለትና ሶስት ደቂቃ ውስጥ የሚደረገው ርብርቦች ነው ሰውን ሊያድን የሚችለው እና ሚኒንግፉል ሪካቨሪም ሊኖረው የሚችለው ማለት ነው። አንዳንድ ጊዜ ሰዎች ድነው መተንፈስና ልብ መዘዋወር ብቻ ይኖርና አንጎል በሙሉ ሊሞት ይችላል። ይሄ እንግዲህ ምንድን ነው? በቂ ደም ወደ አንጎል ስለማይደርስ አንጎል ያለ ደም ዝውውር መቆየት የሚችለው የተወሰነ ደቂቃዎች እና የሚገርመ ነገር የጓጎለ ደም ከደም ስሮች ሄዶ ቱቧን የምትዘጋዋ ክላት በጣም ትንሽ ነገር ነው። ቅስበታዊ ነች፣ ወዲያው ትዘጋለች። ወዲያው ግን ሰውነታችን ላይ ከፍተኛ ጉዳት ሊደርስ ይችላል እና ጥንቃቄ መደረግ ያለበት በምን ሁኔታ እንደዚህ የደም ስሮች እንግዲህ እንደ ቅድም እንደነገርኩ በስኳር በሽታ፣ በደም ግፊት፣ በኮሌስትሮል ብዛት እነዚህ የደም ስር ቱቦዎች እየጠበቡ ይመጣሉ እና ያ መጥበብ ደግሞ ምንድን ነው ደማችን እንዲረጋ ያደርገዋል። ደም እንዲረጋ በሚደረግበት ጊዜ እየተበጠሱ ሄደው ከፍተኛ ጉዳት ላይ ስለሚደርሱ ዋነኛው ነገር ይሄንን ጉዳት እንዴት መቀነስ ይቻላል? ደም ብዛትን በመቆጣጠር፣ ስኳርን በመቆጣጠር፣ ኮሌስትሮልን በማውረድ፣ ሐኪም ጋር መሄድ፣ ሐኪም የሚለንን ነገር ማድረግ፣ መድኃኒት ይለምዳል፣ መድኃኒቱ አይሰራም ምናምን የሚባለውን ነገር ማቆም። በተለይ እኛ ህዝብ ላይ የምናየው ችግር ነን ኮምፕላያንስ ይባላል፣ ሐኪም የሚሰጠውን መረጃ አለመከተል። ሁለተኛ ነገር ደግሞ ባህሉ አድርጎ ማድረግ ያለበት ሰው ምንድን ነው ሳያመው ነው ሰው ሐኪም ጋር የሚሄደው። ስትሮክ ከደረሰ በኋላ ሐኪም ጋር መሄድ የትም ሀገር ቢኮን የሚደረግልህ ውጤት በጣም በጣም
ውስን ነው።
ስለዚህ ሳያም ሰው ሬጉለርሊ ሐኪም ማየት አለበት። ዝም ብሎ ፋርማሲ መሄድ ወይም ላብራቶሪ ሄዶ ደም መቀዳት አይደለም። ባህል ማድረግ አለበት። የራሱ የሆነ ፕራይመሪ ኬር ፊዚሽን፣ የራሱ የሆነ ጥሩ ሐኪም ይዞ መከታተል አለበት። ይሄ ነው ሰዋችን መልመድ ያለበት።
የህክምና ክትትሉ አካል መሆን አለበት። ከመጣው ችግር ከተባባሰ ብዙ በማይሰራበት ጊዜ አይደለም የሚረዳው ነው የሚሉን።
ብዙ ከተባባሰ በኋላ የምናደርገው እርዳታ እጅግ በጣም የተወሰነ ነው።
አድማጮች፣ ስትሮክ በተሰኘው አደገኛና ድንገተኛ የህመም ሁኔታ ተከታታይ ዝግጅታችን ለምሽቱ የተመደበልን ሰዓት ተገባደደ። ለህክምና አማራጮቹና ለማገገም ህክምና ጥረቶች ምንነታቸውና እንዴትነትን በተመለከተ ለሳምንት ቀጠሮ ልንሰጥ ነው። ለዛሬው ታዲያ እንግዳይን ባለሙያውን ዶክተር ዳንኤል ተስፋዬ የነርቭ የአንጎልና የህብለሰረሰር ልዩ አማካሪ ሐኪም ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።
ወደ ተከታዩ ዘገባ ነው የምናልፈው። ምጣኔ ሀብት። የኢትዮጵያ ምጣኔ ሀብት ይዞታን የዓለም አቀፉ የገንዘብ ተቋም IMF ገምግሞ እድገቱ በ8.5% ተጠናክሮ መቀጠሉን አሳውቋል። የሀገሪቱ የዕዳ ጫና ወይም ክምችት ግን በእጅጉ ማሻቀቡን ገልጾ ሁኔታው አሳሳቢ ነው ብሏል IMF። በኢኮኖሚ እና በምጣኔ ሀብት ከፍተኛ ሚና የነበራቸው የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ በሌላ ሰው ተተክተዋል። በእሳቸው የሚኒስትርነት ቦታ ማለት ነው። አዲስ የተፈጠሩ የምጣኔ ሀብት የሚኒስቴር መስሪያ ቤቶችም አሉ። ሄኖክ ሰማእግዜር ዝርዝር ይዟል።
ሰላም ጤና ይስጥልን። እንደምን አመሻችሁ የንግድና ምጣኔ ሀብት ዝግጅት ተከታታዮች፣ የሳምንቱን ዜናዎች አካተናል። የኢትዮጵያ መንግስት በምጣኔ ሀብት ዘርፉ በርካታ ለውጦችን አካሂዷል። ሰሞኑን በቅርጽ ደረጃ ከታዩ ለውጦች መካከል አዳዲስ መሪዎችና የሚኒስቴር መስሪያ ቤቶች መሾማቸውና መሰየማቸው ይገኝበታል። በኢትዮጵያ ምጣኔ ሀብት ከፍተኛ የሆነ ሚና ሲጫወቱ የቆዩት የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሶፊያን አህመድ ከገንዘብና ኢኮኖሚ ልማት መስሪያ ቤቱ መሪነታቸው ተነስተው የጠቅላይ ሚኒስትሩ አማካሪ ሆነዋል። የተኳቸው ደግሞ አቶ አብዱላ አዚዝ ሞሐመድ ናቸው። አስቀድመው በኦሮሚያ ክልል ውስጥ በስፋት ያገለገሉ ናቸው። የኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ሬድዋን ሁሴን የወጣቶችና ስፖርት ሚኒስትር ሆነው በአቶ ጌታቸው ረዳ ተተክተዋል። በሌሎች ምጣኔ ሀብትን የሚመለከቱ የውሃ መስኖና ኤነርጂ ሚኒስትሩ ደግሞ አቶ አለማየሁ ተገኑ ተተክተዋል። አዲሱ ሚኒስትር አቶ ሞቱማ በዳሳ ናቸው። አዲስ ከተመሰረቱ የሚኒስትር መስሪያ ቤቶች መካከል ደግሞ የመንግስት ድርጅቶች መስሪያ ቤት በማኒቱ ሀምቢሳ የሚመራ ይሆናል። የአካባቢ ጥበቃ፣ የእንስሳትና የአሳ ሀብት ልማት ሚኒስቴር፣ የደን ሀብትና የከባቢ አየር ለውጥ ሚኒስቴርም ይገኛሉ። በአጠቃላይ 26 የሚኒስትር መስሪያ ቤቶች ተቋቁመዋል። ለውጥ ተደርጎባቸው ከተደራጁ መስሪያ ቤቶች መካከል ደግሞ የማዕድን ነዳጅና የተፈጥሮ ጋዝ ሚኒስትር አቶ ሞቱማ በዳሳ የሚመሩት ይሆናል ማለት ነው። በሌላ ዜና የዓለም የገንዘብ ድርጅት IMF ባለፈው ሳምንት የኢትዮጵያ ዓመታዊ የምጣኔ ሀብት ይዞታ ግምገማውን ይፋ አድርጓል። የሀገሪቱ ምጣኔ ሀብት በዚህ በተያዘው የአውሮፓውያን የበጀት ዓመት በ8.7 ከመቶ ማደጉን IMF አስታውቋል። ቁጥሩ የኢትዮጵያ መንግሥት ካስቀመጠው የእድገት ትንበያ በ1.1 ከመቶ ያነሰ ሆኗል። በሀገሪቱ የውጭ ብድር ክምችት በእጅጉ መጨመሩን ነው የዓለም አቀፉ የገንዘብ ተቋም የገለጸው። የኢትዮጵያ መንግሥት የጀመራቸውና የሚያከናውናቸው ሰፋፊ የመሠረተ ልማት ግንባታዎች ታዲያ ከሀገሪቱ አጠቃላይ ገቢ ጂዲፒ ጋር ሲነጻጸር የ7.5 ከመቶ ድርሻ እንዳለው ተገልጿል። መንግሥቱ ዋስትና የሰጠው ብድር መጠን ደግሞ በእጅጉ ማሻቀቡን ነው የገለጸው። ከአጠቃላይ ሀገራዊ ምርት ጂዲፒው ራሱ 1.2 ትሪሊዮን ዶላር ነው። ከዚያ 50 በመቶ የሆነ ከፍተኛ ድርሻ እንዳለው ነው IMF ያስታወቀው። IMF በተደጋጋሚ በኢትዮጵያ ምጣኔ ሀብት እድገት የግሉ ዘርፍ ተሳትፎ አነስተኛ መሆኑን በመግለጽ ሰፋፊ የመንግስት ድርጅቶች የገበያ ተወዳዳሪነትን በእኩል ደረጃ እንደማያስቀምጡና እንደሚጎዱ ሲያስገነዝብ ቆይቷል። በዚህ ዓመቱ የኢትዮጵያ የምጣኔ ሀብት ይዞታ ግምገማ እመርታ ከታየባቸው ዘርፎች ወይም አምዶች መካከል የውጭ ሀብት ፍሰትና የውጭ ብድር ይገኝበታል። በ50 ከመቶ ማደጉን ነው IMF ያስረዳው። ከአጠቃላይ ሀገራዊ ሀብት ወይም ጂዲፒ ጋር ሲነጻጸር በአጠቃላይ የኢትዮጵያ ምጣኔ ሀብት እድገትን አስመልክቶ የIMF መሪዎች ምስጋና አቅርበው ምጣኔ ሀብቱ የሀገር ውስጥና የውጭ ሀገር ለውጦችን ለመቋቋም ያለው ብቃት አነስተኛ መሆኑንም አሳስበዋል። የኢትዮጵያ መንግስት የፖሊሲ መሪዎች የተረጋጋና የግሉን ዘርፍ ተሳትፎ ያጠናከረ ምጣኔ ሀብት ለመገንባት እንዲሰሩም መክረዋል። መጪው የምጣኔ ሀብት እድገት ትንበያም ከ7.5 እስከ 8 ከመቶ እንደሆነ ነው የዓለሙ የገንዘብ ድርጅት ግምገማ የሚያመለክተው። ሆኖም የሀገሪቱ መንግስት በስፋት የሚያከናውኗቸው የመሠረተ ልማት ግንባታዎች በአግባቡ የተጤኑና የሕዝብና የሀገር ሀብትን በአግባቡ በጥቅም ላይ ማዋላቸው እንዲረጋገጥ ግልጽ የሆነ አሰራር ሊከተል ይገባዋል ሲሉ የኢትዮጵያ መንግስትን አሳስበዋል። በIMF መረጃ መሰረት በዘንድሮ ዓመት ለውጡ የሚታየው በግንባታና በኢንዱስትሪ ዘርፎች መሆኑም ተሰምሮበታል። የኢትዮጵያ ኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ለቪኦኤ በቅርቡ የዘርፉን እድገት እንዲህ አስረድተዋል።
እርግጥ አሁንም ቢሆን የግብርና ልማት ያው የመሪነት ሚናውን ይይዛል። ዞሮ ዞሮ ግን ሄዶ ወደ ኢንዱስትሪ ማዕከል ያደረገ ነው የሚሆነው። ምክንያቱም በሚቀጥለው ሶስተኛ የእድገትና ትራንስፎርሜሽን ኢንዱስትሪ ጎልቶና የመሪነት ሚና ይዞ እንዲጫወት ለማለት ነው። ስለዚህ በማዕከል ትኩረት የሚኖረው እርግጥ ለግብርና ልማት የራሱን ትኩረት ቢኖረውም ኢንዱስትሪን በደገፈና የኢንዱስትሪ ግብአትን እስካመረተ እና እስከደገፈ ድረስ ነው። ስለዚህ በሂደት የኢንዱስትሪ ወይም ማኒፋክቸሪንግ ኢንዱስትሪ ጎልቶ እንዲወጣ በዚህ የእድገትና ትራንስፎርሜሽን ዘመን ሰፊ ስራ ይጠብቅብናል።
አይኤምኤፍ በኢትዮጵያ የምጣኔ ሀብት እድገት ዙሪያ የሚያወጣቸው መረጃዎች በተለይ የዓለሙ ድርጅት በኢትዮጵያ መረጃ የመሰብሰብ ብቃት ስለሌለው መንግስቱ የሚያወጣቸውን የምጣኔ ሀብት አሃዞች በማስመርኮዝ የሚወጣ በመሆኑ በአገሪቱ ያለውን ሁኔታ በስፋት አያሳይም ሲሉ የምጣኔ ሀብት እድገት ዘገባዎቹን የሚተቹ የምጣኔ ሀብት ባለሙያዎች ሲያስረዱ ቆይተዋል። የዓለም የገንዘብ ድርጅት በምጣኔ ሀብት ዙሪያ ያወጣውን ዘገባ አስመልክቶ ተከታይ ዘገባዎች ይኖሩናል። የድርጅቱን ባለስልጣናት እንዲሁም የምጣኔ ሀብት ባለሙያዎችን አካተን እንመለሳለን።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን ታዲያ በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ጥቂቱን እንስማ።
የኤርትራ መንግስት ዩናይትድ ኔሽን ከማውቀሱ በፊት መፈተሽ ያለበት ይመስለኛል። ሉዓላዊ መሬቴ ተወረሰ ሲል ሰምቼዋለሁ። ግን መጀመሪያ አምኒን መባረር አልነበረበትም። መሬቱ እንዲጠበቅ ከተፈለገ ዩናይትድ ኔሽን የጠየቀው ጥያቄ አምኒ መቀመጥ እንዳለበት እና ሁለቱንም መጠበቅ እንደነበረበት ነው። ይህ ግን ሊሆን አልቻለም። ስለዚህ የኢትዮጵያ መንግስት ደግሞ የግድ ድንበሩን መጠበቅ አለበት፣ ህዝቡን መጠበቅ ያለበት ይመስለኛል። ስለዚህ በአምኒ ፈንታ የራሱን ሰራዊት አስቀመጠ እና የኢትዮጵያን ሰራዊት እንዲነሳ ከፈለገው አምኒ እንዲመለስ ማድረግ አለበት። ዩናይትድ ኔሽን ደግሞ ይህን ነው መጠየቅ ያለበት። ሲወቀስ ዝም ብሎ መወቀስ ያለበት አልመሰለኝም። አመሰግናለሁ።
ጤና ይስጥልኝ ቪዎች፣ እንደምናችሁ። ከቶኪዮ ነው የምደውለው። ሰይፋ እባላለሁኝ። በዛሬው ዕለት የአቶ ሙሉጌታ ሉሌን ሞት ሰምቼ በጣም ነው ያዘንኩት፣ በጣም ነው የሚያስደነግጠው። ኢትዮጵያ መቼም አንድ ትልቅ ጋዜጠኛ፣ አንድ ትልቅ ምሁር እንዳጣች ነው። ለቤተሰቦቻቸው ሁሉ ነፍስ ይማር። በጣም ልጅ ሆኜ ነው የማውቃቸው። እኔ ሰፈር እኛ ሰፈር በሚኖሩበት ሰዓት ምንላቸውም እንደውም ላሉዬ ነበረ። እግዚአብሔር ነፍሳቸውን ይማር። ለቤተሰቦቻቸውም አንዱ ልጃቸው ማሙሽ የሚባል እግዚአብሔር ያድና፣ ሁላችሁንም እግዚአብሔር ያድናችሁ። እሳቸውንም ነፍሳቸውን ይማር። አመሰግናለሁ ቪኦኤ።
እናመሰግናለን የተከበራችሁ አድማጮች ለአስተያየቶቻችሁ። በነጻው የስልክ መስመር በተዘዋዋሪ ማለት በነጻ የምትደውሉበት ነው። የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን እናስታውሳችሁ። የኢሜይል ለምትመርጡ ደግሞ የኢሜይል አድሬሳችን horn@voanews.com ነው። አሁን የማጠቃለያ ዜና ላሰማችሁ። ለመጪዎቹ አምስት ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ዛሬ ይፋ አድርገዋል። ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንንና በምክትል ጠቅላይ ሚኒስትር ማዕረግ የተለያዩ ዘርፎችን የሚመሩት ዶክተር ደብረጽዮን ገብረ ሚካኤልና ወይዘሮ አስቴር ማሞ በያዙት ኃላፊነቶች እንዲቀጥሉ ተወስኗል። ከተሾሙት 26 የካቢኔ ሚኒስትሮች አብዛኞቹም በየነበሩበት የሚቀጥሉ ናቸው። የሱዳን ፕሬዚደንት ሐሰን ኦማር አልበሽር ባለፈው ሰኔ ደቡብ አፍሪካ በነበሩበት ወቅት በዓለም አቀፉ የወንጀል ፍርድ ቤት ቀደም ሲል በወጣባቸው የእስር ማዘዣ መሠረት በቁጥጥር ስር እንዲውሉ አለመደረጉን የደቡብ አፍሪካ የውጭ ጉዳይ ሚኒስትር አጥብቀው እየተከላከሉ ነው። የየመን መንግስት መቀመጫ በሆኑና በሳዑዲ አረቢያ የሚመራው ጥምረት ይዞታ በሆኑ የአደን ከተማ አካባቢዎች ላይ ዛሬ ለተፈጸሙ ጥቃቶች እስላማዊ መንግስት ቡድን ኃላፊነት ወስዷል። በቻድ የድንበር መስመሮች ላይ ዛሬ በተፈጸሙ ጥቃቶች 11 ወታደሮች መገደላቸውን ከቻድ ወታደራዊ ምንጮች የተገኘ ዘገባ ጠቁሟል።
የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ለምሽቱ ያዘጋጀውን በዚህ ላይ አበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። Thank you.